ሁለተኛው ዙር የህዳሴ ግድብ የውሃ ሙሌት ዛሬ ከቀትር በፊት ተጠናቀቀ። ግድቡ ሞልቶ ውሃው ባናቱ ላይ ሲፈስ በስፍራው ተገኝተው የተመለከቱት የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ሁለተኛው ሙሌት መጠናቀቁ በሁለት ተርባይኖች ኃይል ለማመንጨት እንደሚያስችል ተናግረዋል። የክረምቱ ዝናብ ከፍተኛ መሆኑ ግድቡ በፍጥነት እንዲሞላ ማስቻሉንም የተናገሩት ሚኒስትሩ ከዚህ በኋላ እስከ 3 ወራት ባሉት ጊዜያት የሚኖረው ቀጣይ ስራ ኃይል ማመንጨት መሆኑን ገልጸዋል። ግድቡ እስካሁን ሊከሰት የሚችል የጎርፍ አደጋን ቢያስቀርም ከሙሌቱ በኋላ ባለው የክረምት ጊዜ በተለይ ሱዳን የጎርፍ አደጋ እንደሚያሰጋት አብራርተዋል። ሁለቱ የታችኛው ተፋሰስ ሀገራት ግድቡ እንደሚጠቅማቸው በመረዳት በመልካም ጉርብትና ለመኖር መዘጋጀት እንዳለባቸው ተቆመዋል። በግድቡ ጉዳይ በሶስቱ ሀገራት መካከል ያለው አለመግባባት አሁንም እንደቀጠለ ሲሆን የሁለተኛው ሙሌት መሳካት ኢትዮጵያ የዲፕሎማሲ የበላይነት እንዲኖራት የሚያስችል እንደሆነ በርካታ የዘርፉ ምሁራን ይስማማሉ። ኬኔዲ አባተ ዝርዝር ዘገባውን ያሰማናል።
የታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ዙር ሙሌት ዛሬ ሐምሌ 12 ከቀትር በኋላ እውን ሆኗል። ግድቡ ሞልቶ ውሃው በአናቱ ላይ ሲፈስ በስፍራው ተገኝተው የተመለከቱት የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ የግድቡ ሁለተኛ ሙሌት በሁለት ተርባይኖች ኃይል ለማመንጨት እንደሚያስችል ተናግረዋል።
ሁሉም ኢትዮጵያውያንን እንኳን ደስ ያላችሁ ማለት እፈልጋለሁ። በመጀመሪያ ይሄ የዛሬው ዕለት እንግዲህ ከጧት ጀምሮ ቀስ በቀስ እየሞላ አሁን ሙሉ በሙሉ በአናት ላይ እየፈሰሰ ያለው የሁለተኛው ሙሌት የምንለው ነው። ይሄ የሁለተኛው ሙሌት በሁለት ተርባይኖች ኃይል ለማመንጨት የሚያስፈልገንን የውሃ መጠን ሙሉ በሙሉ መያዝ አስችሎናል። ይሄ በራሱ ትልቅ ውጤት ቢሆንም ዋነኛው ውጤት ግን እኛ ኃይል አመንጭተን ለህዝባችን ኤሌክትሪክ ማቅረብ ነው። ስለዚህ እሱንም በቅርብ ጊዜ ብስራቱን የምናመጣና የምናደርስ መሆኑን ለመግለጽ እወዳለሁ።
የክረምቱ ዝናብ ከፍተኛ መሆኑ ግድቡ በፍጥነት እንዲሞላ ማስቻሉንም የተናገሩት ሚኒስትሩ ዶክተር ስለሺ ለዚህም ከግንቦት ወር ጀምሮ የነበረው ዝናብ አስተዋጽኦ እንደነበረው ነው የጠቆሙት።
የዘንድሮ ዓመት ያለው የውሃ መጠን ወይንም የዝናብ ሁኔታ ከፍተኛ ነበር በአባይ ተፋሰሱ ውስጥ። በመሆኑም በፍጥነት ሊሞላ ችሏል። ግንቦትም ላይ ሰፊ ዝናብ ዘንቦ ነበር። በሰኔ ውስጥ የዘነበው እንደገና ሐምሌ ውስጥ አሁን ያገኘነው በጣም ትልቅ ዝናብ በከፍተኛ ደረጃ ፍጥነቱን በመጨመር የውሃው ከፍታ ሊያድግ ችሏል። ይሄ የውሃ ከፍታ በአጠቃላይ በዛሬው ዕለት እንግዲህ ከአናት ሊፈስ ችሏል ማለት ነው። የሞላው ደግሞ በአናት ላይ በመፍሰስ በተጨማሪነት እንግዲህ ዓመቱ ሙሉ በዚህ ወቅት ብዙ ጊዜ ሊፈስ የሚችለውን የውሃ መጠን ወደ ታችኛው የተፋሰስ ክፍሎች ያስተላልፋል ማለት ነው።
የህዳሴ ግድብ ሁለተኛ ዓመት የውሃ ሙሌት እንዲሳካ የግድቡን ቁመት ከመጨመር ባለፈ ዓመቱን ሙሉ በርካታ የግንባታ ስራዎች መከናወናቸውንም ገልጸው ከሁለት እስከ ሶስት ወራት ባሉት ጊዜያት ውስጥ በሁለት ተርባይኖች ኃይል ማመንጨት ቀጣዩ ስራ መሆኑን ተናግረዋል።
ዓመቱን ሙሉ በጣም ሰፊ ስራዎች በመስራት ነው እዚህ ደረጃ ላይ ልንደርስ የቻለው። ከቦተም አውትሌቱ በላይ የግድቡን ከፍታ መጨመር 11 ተርባይኖች ውሃ የሚመግበው የፔንስቶክ የምንላቸውን የብረት ስራ ግድብ ውስጥ የመስራት እንደዚሁም የእነሱ መዝጊያ የሚሆኑትን 22 በሮች ሙሉ በሙሉ ተሰርተው የተዘጉና ውሃው በዛ መከላከል ወደኋላ መከላከል ያስቻለንና የውሃው መጠን በሪዘርቫር ውስጥ ማሳደግ ያስቻለን። ከዛም አልፎ በታችኛው በኩል እንደዚሁ ሁለቱ ተርባይኖች ውሃ ካመነጩ በኋላ ውሃ ወደኋላ እንዳይመለስ የሚሰሩ 4 በሮች ተሰርተው ተጠናቀው ተዘግተዋል። በአሁኑ ጊዜ ቀጣይ የሚኖረን ትልቁ ስራ እንግዲህ ሁለቱንም ተርባይኖች ተከላ አጠናቀን በሁለት ሶስት ወራት ውስጥ የዚህን ኃይል ማመንጨት ስራ ወደ ተግባር ማስገባት ነው ማለት ነው።
በኢትዮጵያ በግብጽና በሱዳን መካከል ከፍተኛ ያለመግባባት ምንጭ የሆነው ግድቡ የውሃ እጥረትን ጨምሮ የተለያዩ ጉዳቶችን እንደሚያደርስባቸው ሁለቱ የታችኞቹ ተፋሰስ ሀገራት በተደጋጋሚ መግለጻቸው ይታወቃል። ይሁን እንጂ ግድቡ ሲሞላ የውሃው ፍሰት አለመስተጓጎሉን የገለጹት ዶክተር ስለሺ ግድቡ እስካሁን ሊከሰት የሚችል የጎርፍ አደጋን ቢያስቀርም ከዚህ በኋላ ባለው የክረምት ጊዜም ቢሆን ከውሃ እጥረት ይልቅ በተለይ ሱዳን የጎርፍ አደጋ እንደሚያሰጋት ነው ያብራሩት።
ለሌሎቹ ተፋሰስ ሀገራት እናስተላልፈው መልእክት ምንም ውሃ ሳይቋረጥ ሁለቱ ቦታማዎች ለይቶች በየሰከንዱ 900 ሜትር ኪዩብ ውሃ ያስተላልፋሉ። እንግዲህ ይሄ ውሃ እጅግ ከሚፈልገው በላይ ከፍተኛ ነው ማለት ነው። በዛ ልክ ብቻ እንኳን ቢተላለፍ በአመት ውስጥ እስከ 37 ቢሊዮን የሚደርስ ውሃ ይተላለፋል ማለት ነው። ስለዚህ ምንም የተስተጓጎለ ውሃ መጠን የለም። ሁለተኛ እኛ ሙሌት የምናካሄደው በበጋ ወቅት ሳይሆን በክረምት ወቅት በመሆኑ አሁን ይሄ ጎርፍ እዚህ ጀርባ ባያዝ ኖሮ አብያልፍ ኖሮ ኦሬዲ ሱዳን ዘንድሮም ከፍተኛ ዝናብ ስላለ የመጥለቅለቅ አደጋ ያጋጠማት ነበር። እና ህዳሴ ግድብ ለእኛ ኤሌክትሪክ ኃይል አመንጭተን ሌሎችም ተጓዳኝ ጥቅሞች ከማግኘት ባሻገር ለታችኞቹ ተፋሰስ አገሮች እንደ ወተር ባንክ አገልግሎ ከፍተኛ ዝናብ በሚዘንብበት ጊዜ የጎርፍ ተጋላጭነቱን ሙሉ በሙሉ ሊያስቀር ይችላል። ስለዚህ ሱዳኖች መጠንቀቅ ያለባቸው ከጎርፍ አደጋ እንጂ ከውሃ እጥረት አደጋ ጋር መሳቀቅ አያስፈልጋቸውም። ስለዚህ ይህንን በእውነት በትክክል ህዝቡ እንዲረዳ እንፈልጋለን።
ግድቡ የውሃ ፍሰቱን ሚዛናዊነት በማስተካከል ወደፊትም ከጉዳት ይልቅ ለታችኞቹ የተፋሰሱ ሀገራት የጎላ ጥቅም እንደሚኖረውም የገለጹት ሚኒስትሩ ሱዳንና ግብጽ ከመነቋቆርና አላስፈላጊ ክርክር ከመቅጠም ወጥተው ከኢትዮጵያ ጋር በመልካም ጉርብትና ሊኖሩ እንደሚገባ መልእክት አስተላልፈዋል። በግድቡ ጉዳይ ከአፍሪካ ህብረት ባለፈ የተባበሩት መንግስታት፣ የአውሮፓ ህብረትና አሜሪካም የአደራዳሪነት ሚና እንዲኖራቸው በሱዳንና በግብጽ የቀረበው ጥያቄ በኢትዮጵያ ተቀባይነት ካለማግኘቱ ጋር ተያይዞ ድርድሩ ከተቋረጠ ወራት መቆጠራቸው ይታወሳል። ሁለቱ ሀገራት የግድቡ ጉዳይ በተመድ የጸጥታው ምክር ቤት እንዲታይ ለማድረግ ቢሞክሩም ምክር ቤቱ በአፍሪካ ህብረት መሪነት የተጀመረው ድርድር እንዲቀጥል መወሰኑም የሚታወቅ ነው። ግድቡ ከዚህ ቀደም እንደተገለጸው ከሆነ በሁለተኛው ዙር ሙሌት 13 ቢሊዮን ኪዩቢክ ሜትር ውሃ የያዘ ሲሆን ከመጀመሪያው ጋር ተደምሮ እስካሁን 18 ቢሊዮን ኪዩቢክ ሜትር ገደማ ውሃ ይዟል ማለት ነው። የሁለተኛው ሙሌት መሳካት ኢትዮጵያ የዲፕሎማሲ የበላይነት እንዲኖራት የሚያስችል እንደሆነ በርካታ የዘርፉ ምሁራን ይስማማሉ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲም ከሁለት ሳምንታት በፊት በሰጡት መግለጫ ከሁለተኛው ሙሌት በኋላ ሱዳንና ግብጽ ፊታቸውን ወደ ትብብርና ድርድር እንደሚያዞሩ መግለጻቸው ይታወሳል። በግድቡ ጉዳይ ሱዳንና ግብጽ አስገዳጅ ስምምነት እንዲደረስ የሚፈልጉ ሲሆን ኢትዮጵያ በበኩሏ አስገዳጅ ስምምነት መፈረም እንደማትፈልግ አቋም ይዛለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።